ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እናስተብኝ እንደምን አመሻችሁ ቋድማቾቻችን። ዛሬ ሰኞ መጋቢት 21 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 118 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወያኔ ኢህአዴግ ዘረኛ አገዛዝ ህዝብን ከፋፍሎ በስልጣን ለመቆየት የነበረው እኩይ ፍላጎት በህዝብ ትግል መደናቀፉ ይታወቃል። ነገር ግን ይህን የህዝብ ድል ሲቀፈቀፉ ጀምሮ ጸረ ኢትዮጵያ በነበሩ ኦነግን በመሰሉ ኃይሎች በኦህዴድ ደጋፊነት አቅጣጫውን እንዲቀይር ተደርጎ በመላ አገራችን ህዝብ ለዘመናት ከኖረበት ቦታ እንዲፈናቀል እየተደረገ ነው። ይገደላል፣ ይራባል፣ ይሰደዳል፣ ይታሰራል። ይህ በህወሓት ወያኔ የተጀመረ አጥፊ ተልእኮ አሁን ደግሞ በኦህዴድ ወያኔ ተግባራዊ የሆነ ነው። እስከመቼ ይቀልዱብን በሚል ርዕስ ከፍኖተ ዲሞክራሲ ሬዲዮ ዝግጅት ክፍል የቀረበውን የዕለቱን አተታ በቅድሚያ እናቀርባለን። በማስከተልም በሚያዝያ ወር 2005 ዓመተ ምህረት ወጥቶ የነበረ የዲሞክራሲያ እትምን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና። ባለፉት 2 ቀናት በኮሮና ቫይረስ ተያዙ የተባሉ ዜጎች ቁጥር ከ19 ወደ 23 ያደገ መሆኑን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከሰጣቸው ተከታታይ መግለጫዎች ለማወቅ ተችሏል። እሁድ ከዱባይ የመጡና የአዲስ አበባ ነዋሪ የሆኑ 2 ኢትዮጵያውያን ቫይረሱ ያለባቸው መሆኑ መረጋገጡ የተገለጸ ሲሆን ሰኞ ደግሞ በአማራ ክልል ነዋሪ የሆኑ 2 ሰዎች በቫይረሱ መያዛቸው ተረጋግጧል ተብሏል። በአማራ አካባቢ ከተያዙት መካከል አንደኛዋ በቅርቡ ከዱባይ የተመለሱ የባህር ዳር ከተማ ነዋሪ የሆኑ 37 ዓመት ሴት ሲሆኑ ሁለተኛዋ ደግሞ በአዊ ብሔረሰብ አስተዳደር የአዲስ ቅዳም ነዋሪ የሆኑና በቅርቡ ከአሜሪካ የገቡ ናቸው ተብሏል። አስተዳደሩ ከተለያዩ ሀገሪቱ አካባቢዎች ወደ ክልሉ የሚገባ እንዲሁም የሚወጣ የህዝብ ትራንስፖርት አገልግሎት ስምሪት እንዲቋረጥ አዟል። ክልሉን አቋርጠው የሚያልፉ የትራንስፖርት ተሽከርካሪዎች ተሳፋሪን ሳያራግፉና ሳይጭኑ በተፈቀደላቸው ስምሪት ብቻ ማለፍ እንደሚችሉም ተነግሯል። በአማራ አካባቢ የኮሮና በሽታ ለመከላከል የተቋቋመው ኮማንድ ፖስት ባወጣው መግለጫ ባለፉት 3 ሳምንታት ከውጭ ሀገር የገቡ ዜጎች በየአካባቢያቸው ለሚገኙ የመንግስት ጤና ተቋማት ሪፖርት እንዲያደርጉ ጥሪ ከማድረጉ ሌላ የገጠር ነዋሪዎች ወደ ከተማ እንዳይገቡና ከቦታ ቦታ መዘዋወር ሊከለከል እንደሚችልም አስታውቋል። በናዝሬት ከተማ 3 በኮሮና ቫይረስ የተጠቁ ሰዎች በመገኘታቸው ምክንያት በከተማዋ የትራንስፖርት አገልግሎት ሙሉ በሙሉ እንዲቋረጥ የተደረገ ሲሆን በአሰላ ከተማም ተመሳሳይ እርምጃ ተወስዷል። የነኑ ከተተል የኦሮሚያ አካባቢ አስተዳደር በሰጠው መመሪያ በክልሉ የሚደረጉ ፖለቲካ ፓርቲዎችም ሆነ የመንግስት አካሎች ስብሰባዎች የከለከለ መሆኑና ማንኛውም አይነት የትራንስፖርት እንቅስቃሴ የሚቆም መሆኑን የገለጸ ሲሆን ለለይቶ ማቆያዎች በክልሉ የሚገኙ ዩኒቨርሲቲዎች የሁለተኛ ደረጃ ትምህርት ቤቶችና እንዲሁም እንዳስፈላጊነቱ ሌሎች ተቋማት እንደሚውሉ ገልጿል። በትግራይ ሬስቶራንቶችና ካፌዎች እንዲዘጉ መመሪያ ተላልፏል። የኮሮና ቫይረስን ለመከላከል እጅ በመታጠብ ጥንቃቄ አድርጉ በሚባልበት በአሁኑ ወቅት ካቃቂ ጥልቆ ጉድጓዶች ወደ አዲስ አበባ ከተማ ውሃ ይዞ የሚመጣ ከባድ የውሃ መስመር በድጋሚ በመሰበሩ በከተማዋ የተለያዩ አካባቢዎች የውሃ ችግር ተፈጥሯል። ለመጠገንም ከሶስት እስከ አምስት ቀናት እንደሚወስድ የአዲስ አበባ የውሃና ፍሳሽ አገልግሎት አስታውቋል። በደቡብ አካባቢ ከሰኞ ጀምሮ ከአዲስ አበባና ከተለያዩ አገሪቱ ክፍሎች የሚመጡ የህዝብ ትራንስፖርት አገልግሎቶች እንዲቋረጥ ተወስኗል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ በዓለም አቀፍ ደረጃ በኮሮና የተጠቁ ሰዎች ቁጥር ከ741 ሺህ በላይ ሲሆን የሞተው ሰው ቁጥር 35 ሺህ ደርሷል። በቅርቡ በተያዙ ሰዎች ብዛት ከፍተኛ ደረጃ እያደገ የመጣበት አሜሪካ የተያዙ ሰዎች ቁጥር 144 ሺህ መድረሱና ከ2500 በላይ ሰዎች መሞታቸው ተነግሯል። ታዋቂው የአሜሪካ የተላላፊ በሽታዎች ጠበብት ዶክተር አንቶኒ ፋውቺ እሁድ መጋቢት 20 ለጋዜጠኞች በሰጡት መግለጫ በሽታው በቁጥጥር ስኪውል ድረስ በአሜሪካ ብቻ ከመቶ እስከ 200 ሺህ ሰዎች ሊሞቱ እንደሚችሉ ያላቸውን ስጋት ገልጸዋል። የኢትዮጵያ አየር መንገድ ከመጋቢት 20 ቀን ጀምሮ ወደ 80 ዓለም አቀፍ መዳረሻዎች የሚያደርጋቸውን በረራዎች በኮሮና ቫይረስ ስጋት ምክንያት የሰረዘ መሆኑን አስታውቋል። በአገር ውስጥ የሚያደርጋቸው በረራዎች ቢቀጥሉም 50% ማሽቆልቆላቸውን ጨምሮ ገልጿል። በአሁኑ ወቅት የካርጎ በረራዎች ይቀጥላሉ ተብሏል። በኮሮና ቫይረስ ምክንያት በኬንያና በኢትዮጵያ መካከል ያለው ወሰን ከቃማጓጓዝ በስተቀር ቢዘጋም ህገወጥ በሆነ መንገድ ወሰን ጥሰው የሚሄዱ ሰዎች መኖራቸው ታውቋል። የነዚህን ሰዎች ህገወጥ እንቅስቃሴ ለመዝጋት ኢትዮጵያና ኬንያ በሚዋሰኑበት የ500 ኪሎ ሜትር ድንበር ላይ የኬንያ ወታደራዊ ተቋምና ሌሎች ሀገሪቱ የጸጥታ ኃይሎች ጥልቀታቸው ረጅም የሆነ ጉድጓዶች እየቆፈሩ መሆናቸውን የኬንያ የመርሳ ቤት አውራጃ ኮሚሽነር ለዜና ተቋሞች ገልጿል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ሰኞ መጋቢት 21 ቀን ለአሜሪካው የገንዘብ ሚኒስቴር በስልክ እንደገለጹት ኢትዮጵያንና ግብጽን በማቀራረብ የሶስትዮሽ ውይይት እንደሚጀምር ጥረት የሚያደርጉ መሆናቸውን ገልጸዋል። ከሱዳኑ ጠቅላይ ሚኒስትር ቢሮ የወጣው የፕሬስ መግለጫ ጠቅላይ ሚኒስትሩ በቅርቡ ወደ ካይሮና አዲስ አበባ በመጓዝ ሁለቱም ወገኖች ወደ ጠረጴዛ ድርድር እንዲመጡ ጥረት ያደርጋሉ ተብሏል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። Come on. እስከ መቼ ይቀልዱብን? ዘረኞቹ እንደናቁን ግልጽ ነው። በአሜሪካ አማካሪነትና ሙሉ እርዳታ የኦህዴዱ ኮሎኔል ከሰፈረብን ጊዜ ጀምሮ አታለልናቸው፣ ተጫወትንባቸው ብለው ደምድመው ነበር። የመሃል አገሩ ሰው የተባለው ዋናው ደጋፊ ሆኖ እባብን በጉያው መክተቱም የሚካድ አይደለም። ልቡ እየሞላም እሱ እየቀለደብን ይፈነጭብን ገባ። ያረጨው ውሸት አልነበረም፣ ያልደነፋብንም የለም። ሁሉን አዋቂ ብለን ስናጨበጭብለት ከሙሶሎኒ ባልተናነሰ ተኩራራብን፣ ተገረሸብን። ሳይውል ሳያድር ፍጅትና ቡራዩ ለገጣፎን ሲወልድ አሁንም ሙሴያችን ባዮችና ጫማ ሰመው በመርጫ ሊያጅቡት ተኮልኳዮችም በዙ። $500 ካዋጣችሁ የአርበኝነት መታወቂያ እንሰጣችኋለን ብለው የቀለዱብን ስማቸውን ቀይረው ሊሰየሙብን እንደገና ሞከሩ። ትላንት የዘረፉን ላይበቃ እንደገና የግድብ መዋጮና አሁን ደግሞ ለኮሮና ቫይረስ ወረርሽኝ በሽታ ተጠቂዎች እርዳታ በሚል ሊዘርፉን ብቅ ብለዋል። ወንድም እህቶቻችን ሲታገቱ፣ በጎንደር ህዝብ ላይ ሲዘመት አላየንም አልሰማንም ያሉ ማፈሪያዎች ገንዘብ ዝርፊያ ሲሆን ግን ከሞቱበት አፈር ቀምሰው ተነስተዋል። በቸልታ ወረርሽኙን ወደ ቻይና ተማላልሰው በረውና ምንም ጥንቃቄ ባለማድረጋቸው አምጥተውብን ሊያስፈጁን ተዘጋጅተው እያሉ ንቀው ሲቀልዱብን ፌጦ በጥብጠን ዓለም ያቃተውን የወረርሽኝ መድኃኒት ሰራን፣ ፈጠርን፣ አገኘን ብለው መሳቂያ አድርገውናል። ህዝብ የሚበጀውን ጥንቃቄ እንዳያደርግ ሞተህ ሞትን ጠብቅ ጦርም አዘጋጅተዋል። ሳሙናም ውሃም የለም። አንዱ ሲኖር ሌላው ይጠፋል። እነሱ ግን ይንደላቀቃሉ። አማራውን ለመፍጨት አማራውን አጨናንቀው በአዳራሽ ስብሰባ ይጠራሉ። ብዙዎች ለሞት መዳረጋቸው አይቀርም። በሽታውን ፀሐይም በርበሬም ፌጦም የሚቋቋመው አይደለም። የፈጠሩት ያገኙትን መድኃኒት የለም፣ ሊነግዱብን እንጂ ነው። የህዝብ ልጆች መንገድ አዳሪ ሆነው የነሱ ልጆች በፈረንጅ አገር በምቾት ይማራሉ። የራሳቸውን ብሔር ተወላጆች ከላይ እስከታች እየሾሙ በይፋ ግን ይክዳሉ። ሊፈጁን ከወያኔም ጋር ይመክራሉ። በርካታ ጦርም አዘጋጅተዋል። ዛሬ ተረኛንን ብለው የጠገቡ ነገ የሚራቡበት ቀን እንደሚመጣ ምንም ጥርጥር የለንም። ጨቋኞች ያሰቡት ሁሌም መቼም አይሳካም። በረጅሙ ሊጨፍሩብን ሲያሴሩ ባጭሩ ይቀራሉ። ምኞታቸው የፈሪሳውያን የሃጣን ይሆንባቸዋል። ባጭር የተቀጨው መለስ ዜናዊና ሽንፈት የመጣበት ወያኔ ምሳሌ ናቸው። እነዚህም ባጭር ጊዜ ተጋልጠዋል። ሆኖም የገባቸው አይመስልም። አሁንም ያታለሉን እየመሰላቸው ቀልድና ቧልትን አልተውም። 1 ኪሎ ጤፍ በ40 ብር እየሸጡ ኢኮኖሚያችን አደገ ተመነደገ ሊሉን ቀጥተዋል። በአባይ ላይ ልዕልናችንን ለባዕድ አሳልፈው ሰጥተው የለም ሉዓላዊነትን አስከበርን ብለው ያሾፉብናል። የሚጭበረበር ምርጫ ተመኝተውና አዘጋጅተው ፍትሃዊ ይሆናል ብለው ይምሉልናል። ለግድቡ የተዋጣውን ገንዘብና ቦንድ እንዳልበሉ ሁሉ አሁንም አምጡን ጀምረዋል። ይህ ሁሉ እንዳለ ሆኖ የሚያሳዝነው የነሱ ድርቅና ሳይሆን ዛሬም የሚታለል የሚነዳ የሚዘረፍና የሚማገድላቸው ሞኝ መኖሩ ነው። ባለቤቱ ያላከበረውን አሞሌ ባለዕዳ አይቀበለውም እንደተባለው ራሱን አገሩን ያላስከበረ ሕዝብ የዘረኞች መጫወቻ ቢሆን አያስገርምም። ጎንደር ሲጠቃ ሌላው ካልደማ መቼም ከመከራ መላቀቅ አንችልም። አንድነት ካጣን ለዘረኞች ቀላል ሰለባ እንሆናለን። ነውናም የተጫወቱብን እየመሰላቸው ሁሌም ይቀልዱብናል። ሹሙማ በሚያሳፍር ደረጃ እግዚኦ የሚያሰኝ ጉድ ሆኖ አለ። ሲመኙ በመኖር ወርቅ አይገኝም ነውና ይህን የሰው ኮሾ ሙሴ ቢሉት ወደ ነጻነት ማንንም ሕዝብ የሚወስድ አይሆንም። ኢትዮጵያን ሊያጠፋ እንጂ ሊያለማ አልመጣም። ይህ የመለስ ዜናዊ የ27 ዓመታት ሎሌ ተንጫጫ ተወራጨ፣ ግን የባልቴት ወበራ ከመሆን አላለፈም። ከንቱ የቀድሞ ጓደኞቹ ካልሸኙት ሕዝብ በሩን ይቀረቅርበታል። እስከዚያው ግን እንዳይቀልዱብን ፊት አንስጣቸው። ከዚህ ተያይዞ ማንሳት ያለብን ደግሞ የሹሞቹና ዘረኞቹ አጫፋሪና አጃቢ የሆኑትን ይመለከታል። ነገር ሲጠጥርና ሲጋለጡ እንዳይት ወደ ጉድጓዳቸው ገብተው ይደበቁና አመች የሚመስል ጊዜ መጣ ሲል ደግሞ እንደገና ሊቀልዱብን ሊዘርፉን ብቅ ይላሉ። ለመለስ ቦንድ ግዙ አዋጡ ሲሉ የነበሩትን አንረሳም። ሹሙ ሲመጣ ጨርቁን ጥሎ ያበደውን የዲያስፖራ ፈንድ በሚል ለአማራው ገዳዮች መንጫ መግዣ ገንዘብ ሰብስቦ ያስረከበውን በአሜሪካ ነዋሪ ግልብ ምሁር ነኝ ባይንም አልዘነጋንም። ውርደት ምሱ ጫማ ሳቢ ህዝብ ሲፈጅ ድምፁን አጥፍቶ አሁን በወረሽኙ አሳቦ ገንዘብ ሊቃርም ብቅ ብሏል። አማራ ተብለው ወጣቶች ታግተው ድራሻቸው ሲጠፋ አልሰማንም የለንም ያሉ ዛሬ ለዘረፋ ወይም ለዘረኞች ድጋፍ መንጫጫት ሲጀምሩ መታዘብ መቼም ያቆስላል። ተሰባስበው ሊቀልዱብን ዘመቻቸውን አጧጥፈዋል። ስዩም መስፍንና ስብሐት ነጋን ትዕግስት ያለው ካዳመጣቸው ምንኛ እንደናቆልና በውሸት የሚያወሩን መስሏቸው እንደተነሱ የሚጠቁም ነው። ወያኔ ሆነው ኢትዮጵያን ለማጥፋት እንዳልሰሩ ሁሉ አገር ገንቢ መስለው ሊመጻደቁ ሞክረዋል። ሹሙ የመጣው በአሜሪካና አረቦች ድጋፍ የህዝብን አመጽ ለማደናቀፍ ሲሆን በርግጥም አደናቅፎ ዘረኛ አገዛዝ አቁሟል። በራሱም በእነሱም ጥረት አድርባዮችና ባንዳዎችን ሰብስቧል። በሂደቱ የፈሰሰው ገንዘብ ልክ የለውም። ሰውየው ምክር አልሰማ ብሎ እንጂ የመንግስቱ አማካሪ እነ ካሳ ከበደ ሁሉ ተልከውለት ነበር። ለአሜሪካ ያደሩ ቅጥረኞቹ ሁሉ ደጋፊዎች ተደርገውለትም ነበር። ሳይቆይ እነ ግንቦቴዎች ጭፍሮቹ ሆነው አይተናል። አሜሪካ በቀጥታም በጃዙርም የያዛቸው መገናኛ ብዙሃን ለሹሙ አድረው ጮኸውለታል። መጮህ ብቻ ሳይሆን ኢህአፓ ላይም በጭፍኑ ዘምተዋል። ባያስቡትም ራሳቸውን አጋልጠዋል። የይሁዳ ጨብጧቸው ማን እንደሚሰጣቸው ጠቁመዋል። ሹሙ ፋሽስቱን ኮሎኔል ወደ አገር መልሶ ሊያስገባም ሞክሮ እንደነበር መረሳት የለበትም። ዛሬ ለወረርሽኝ የፌጦ መድኃኒት አገኘን ብሎ ሳቅ ሲበዛበት ሊስብ ቢሞክርም ምንኛ እንደቀለደብን ልንዘነጋ አይገባም። የነገርባና ጉዲና ልጆች ቧልትማ ባይነሳ ይመረጣል። የሰዎችን ብልሹነትና ጥፋት ስናነሳ ጠቃሚ የሚሆነው እይታችንን ወደ ራሳችን ማዞሩ መሆን አለበትና የበደላትን የምታበላው የምትሾመው አገራችን ድርሻዋን የምትወስድ ቢሆንም በህዝብ ደረጃ ደግሞ ጥፋታችንን ድክመታችንን ማመን ተገቢ ነው። በርግጥ ትውልድም ህዝብም በአጠቃላይ አልገበረም ይታገላል። ግን ብዙዎች ነጋጠባ ይደናገራሉ። ጠላትን ወዳጅ ብሎ ማቀፍም ይቀናቸዋል። ሹሙና ዘረኞቹ እንዲጨፍሩብን ፈቅደን ትግላችንን ሲያደናቅፉ አላዋቂ ተባባሪም ሆነላቸዋል። ዛሬም ከዚህ ድክመት አልተገላገልንም። ጎንደርን እያጠቃ በአባይ ጉዳይ ከግብጽ ጋር ግብግብ ላይ ነኝ ብሎ ሲያደናግር በግብጽ ላይ መጮህ እንጂ ጎንደርን ለቀቅ፣ ህዝብን ለቀቅ፣ የታገቱና የታሰሩ ሁሉ ይፈቱ ማለት አቅቶናል። በሰጡን ርዕስ መቃኘት፣ በቀደዱልን ቦይ መፍሰስን መተው አልቻልንም። አህዛብ በመናገራቸው ብዛት የሚሰሙ ይመስላቸዋል የተባለውን ረስተን ያሉትን እያመን እየደገምን መገኘቱ አገራችንንም ተጎጂ አድርጓት ይገኛል። ያገዛዙ ምልክቱ ዘረኝነቱ ብቻ ነው። ሌላ መልክና ቆዳ የለውም። ከወያኔ ልጅ ፍትህና አገር ወዳድነት መቼም አትወለድም። ዘረኞቹ ኢትዮጵያዊ ሊሆኑ መቼም አይቻላቸውም። ሙሴ የሚሉት ፈርዖንን ነው። ብልጽግና የሚሉት ብልግናን ነው። ማረሻቸው ሜንጫ ነው። መስቀላቸው ገጀራ ነው። ያልሆኑትን ሆነን ሲሉ ማመኑ ጥፋት ይሆንብናል። ጅብ እንኳ ከማያውቁት አገር ተጉዞ ነው ቁርበት አንጥፉልኝ የሚለው። እነዚህ ግን 27 ዓመት በላይ አውቀናቸዋልና ሊያደናግሩን ከቶም አይገባም። ወደ ራሳችን እይታችንን አዙረን በየት ደከም፣ እንዴት አደናገሩን፣ አሁንስ ወዴትና እንዴት ብለን አበክረን መጠየቅ መመርመር ግዴታችን ነው። ከኢትዮጵያ ሌላ አገር የለንምና አንድ አገራችንን ለማዳን ነቅተን ዘብ መቆም ግዴታችን ነው። ለመጪው ትውልድ የምናስተላልፈው ግዴታ አይደለም። ያለፉትማ ደምተው ተሰውተው አገር አቆይተውልናል። መጪው ደግሞ የራሱን ግዴታ ይወጣ እንጂ የኛን ልንጭንበት አይገባም። ለኢትዮጵያ አንድነትና ህልውና የእብነ በረድ መሰሶ መሆን ይጠበቅብናል። ዘረኞቹ በትቢታቸውና አጥያታቸው አለጥርጥር ይዋረዳሉ። ኢትዮጵያ በልጆቿ ተከብራ በነጻነት ባንድነት ትኖራለች ስንል ከንቱ ምኞት ሳይሆን ህይወታችንን ልንሰጥለት የተነሳንለት እምነት መሆኑን አስረግጠን ነው። ድል ለኢትዮጵያ ህዝብ ትግል፣ ኢትዮጵያዊነት ያቸንፋል። የታገቱትና ሁሉም እስረኞች ይፈቱ። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። ልዩ እትም ሚያዚያ 2005 ዓመተ ምህረት ቀን የሰጠው ቅል ድንጋይ ይሰብራል። ወያኔ የክፍፍል ፖለቲካውና መዘዙ። በቅርቡ ከቤኒሻንጉል እና መተከል ክልል የአማራ ብሔር ተወላጆች በወያኔ ባለስልጣናት በግፍ መባረራቸውን ተከትሎ በአገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን የውጭ መንግስታትና የዓለም አቀፍ ድርጅቶች ከፍተኛ ተቃውሞና ወገዛ ሲያደርጉ መቆየታቸው ይታወቃል። ይህ በአማራ ዜጎቻችን ላይ የደረሰው ግፍና በደል ብዙ ቁጣና ቁጭት የቀሰቀሰ ከመሆኑ ባሻገር ወያኔ ስልጣን ከያዘ ጀምሮ እየተከተለ ያለው የከፈፍልና አገር የማጥፋት ፖሊሲ በኢትዮጵያዊነት ላይም ሆነ በአገር ሉዓላዊነትና በሕዝብ አንድነት ላይ እየፈጠረ ያለው ጠንቅና መዘዝ አሳሳቢ ደረጃ ላይ መድረሱን የሚያመላክት ሆኗል። ባለፉት 20 ዓመታት ወያኔ በፈጠረው የጎሳ ፖለቲካ እንዲሁም ቋንቋንና ብሔረሰብን መሰረት አድርጎ በተዋቀረ ክልል ምክንያት በብዙ መቶ ሺህ የሚቆጠሩ ወገኖቻችን ሕይወታቸውን ማጣታቸው ከቤት ንብረታቸውና ከቀያቸው መፈናቀላቸውና መሰደዳቸው ታሪክ የመዘገበው ነው። ሁሉንም መዘርዘር ባይቻልም የተወሰኑትን ላብነት መጥቀስ ይቻላል። ባርባ ጉጉ፣ በበደኖ፣ ባሰቦት፣ ባሰሶ አማሮች ተጨፍጭፈዋል፣ ከቤት ንብረታቸው ተባረዋል። ከባሌ፣ ከአርሲና ከሐረር የአማራውም ሆነ የሌሎች ብሔረሰብ አባላት ከቀያቸው ተፈናቅለዋል። ከጋምቤላ አማሮችን ለማስወጣት ሙከራ ተደርጓል። ደቡብ ውስጥ በጉጂና በጌዲዮ በጉጂና በቦረና በቦረናና በገሪ መካከል ግጭቶች ተፈጥረዋል። የሲዳማ ብሔረሰብ በደቡብ ክልል ውስጥ መጠቃለሉን ተቃውሟል። የስልጢ ብሔረሰብም ጉራጌ አይደለንም በማለት የመገንጠል እንቅስቃሴ አድርጎ ተግባራዊ ሆኗል። ከደቡብ ክልል ቤንች ማጂ ዞን ከጉራ ፈርዳ ወረዳ አማሮች ተባረዋል። ሐረር ውስጥ በሐረሪና በኦሮሞ መካከል ግጭት ተፈጥሯል። ባሶሳ፣ በበርታ፣ በኦሮሞና በአማራ ብሔረሰቦች መካከል በተለያየ ጊዜ ግጭት ተቀስቅሶ በርካታ ሰዎች ሕይወታቸውን አጥተዋል። ወዘተ ወዘተ። ለዚህ ሁሉ ምስቅልቅል ሁኔታ ምክንያትና ምንጩ የወያኔ ክፍፍል ፖለቲካና አለተቀናቃኝ በስልጣን ላይ ለረጅም ጊዜ ለመቆየት የቀየሰው ቋንቋንና ብሔረሰብን መሰረት ያደረገው የክልል ፌዴሬሽን ነው። ይህ የክፍፍል ፖሊሲ የኢትዮጵያን የረጅም ጊዜ ታሪክ የሚክድ ሲሆን አገሪቷ በ1982 ዓ.ም ተመረጠች። በተለያዩ ብሔረሰቦች አድቦል ብለው የሰሯት ግን በማናቸውም ጊዜ ሊያፈርሷት የሚችሉ አዲስ አገር ነች በሚለው ፍልስፍና ተመስርቶ የተቀረጸ ነው። ይህ የክፍፍል ፖሊሲ ለሀገርና ለሕዝብ አንድነት እንዲሁም ለኢትዮጵያዊነት ስሜት ቋሚ ጠንቅ ከመሆኑ ባሻገር የወያኔን ጸረ ኢትዮጵያዊነት በማያወላውል መንገድ ያረጋግጣል። ትግራይን ለማስገንጠል የተመሰረተውና ኤርትራ የኢትዮጵያ አካል አይደለችም ብሎ አቋም ይዞ ቀስቅሶና ታግሎ በተግባር እንድትገነጠል ያደረገው ወያኔ በምኒልክ ወረራ የተፈጠረችው ኢትዮጵያ የመቶ ዓመት ታሪክ ብቻ ነው ያላት በሚል ማጠየቂያ የጠነሰሰውን የክፍፍል ፖሊሲ መሰረተ ቢስነት ለማስረዳት ስለ አገር ምንነትና መስረታ ጥቂት ግንዛቤ መስጠት አስፈላጊ ይሆናል። አገር በአንድ አካባቢ የተለያዩ ሰዎች በአንድነት በመኖር የሚፈጥሩት የእርስ በርስ ትስስርና አደረጃጀት ሲሆን በአሁኑ ወቅት በዓለም ላይ ነጻ ከሚባሉት ወደ 200 ከሚደርሱ አገሮች ውስጥ አብዛኞቹ አሁን ያላቸውን ዘመናዊ መልክዓ ምድር ቅርጽ ሊይዙ የቻሉት በመቶና በሺህ ዘመናት በሚቆጠሩ የታሪክ ክስተቶች ውስጥ በማለፍ ነው። የእያንዳንዱ አገር ታሪክ ብንመረምር በዜጎች መካከል ትስስር የፈጠሩ የተለያዩ ምክንያቶች እንደነበሩ እንረዳለን። ጦርነቶች፣ የንግድ ልውውጦች፣ የሃይማኖት መስፋፋት፣ በንጉስ ወይም በመማሪ መወረርና መተዳደር፣ የጋብቻና የባህል ትስስር ወዘተ ከብዙዎች ውስጥ ጥቂቶች ሲሆኑ ዜጎች ለረጅም ዘመናት አብረው በመኖራቸውና በተለያዩ ምክንያቶች በመያያዛቸው አንድ አገር አንድ ህዝብ የሚለውን ስሜት በስነ ልቦናቸው ፈጥረው አብረው መኖር ችለዋል። አንድ አይነት ቋንቋ መናገር ለአገር መመስረት ብቸኛ ምክንያት አይደለም። በአንዳንድ ቦታዎች አገር አንድ ቋንቋ በሚናገሩ زگوچ بچاسی گنبا بریلوش بوتاوچ لمسالی اندهند اینت بمنگست درجای یمیتاوکو کارات متو قوانقاوش بلای اندالو مرداد ایچالال انگلیز امریکا کانادا آسترالیا نا نیوزیلند قوانقاچو انگلیزینیا بیهونم یتلاییو اگروچ ناچو አንድ አይነት ቋንቋ የሚናገሩ አብዛኞቹ የደቡብ አሜሪካ አገሮች ወሰንተኛ ቢሆኑም በተለያዩ አገሮች ተከፋፍለዋል። እዚሁ አጠገባችን ያለችው ሶማሊያም በቋንቋም ሆነ በዘር በሃይማኖት አንድ ሆነው መከፋፈላቸው የማይካድ እውነታ ነው። ባህል፣ ሃይማኖት ወዘተ ለአገሮች መመስረቻ ብቸኛ ምክንያቶች አይደሉም። በተለያዩ አገሮች የተለያዩ ሃይማኖትን የሚከተሉም ሆነ የተለያዩ ባህሎች ያሏቸው ዜጎች አብረው ሲኖሩ እናያለን። ለሃገሮች መመስረት ዋናውና መሰረቱ አንድ ነን፣ የጋራ ታሪክ አለን፣ በሺክሮች ተሳስረናል ወዘተ የሚለው አብሮ የመኖር ስነ ልቦናዊ ስሜት ነው። ይህ ስሜት ሊቀረጽ የሚችለው ደግሞ ለረጅም ጊዜ አብሮ በመኖር ባህልን፣ ቋንቋን፣ ልማድን ወዘተ በመወራረስ ነው። በጀርመን ሆነ በስዊዝ፣ በህንድ ሆነ በቻይና የተለያዩ ቋንቋዎች የሚናገሩ የተለያዩ ሃይማኖትን የሚከተሉ ዜጎች አገሬ ብለው ባንድ ላይ የሚኖሩበትና በአገራቸው የሚኮሩበት ምክንያት የሚያስተሳስራቸው ብሔራዊ የአገር ስሜት በመኖሩ ምክንያት ነው። አገራችንም ዘመናዊ መልክ ያዘችው ከሌሎች በተለየ ሁኔታ አለመሆኑን እንገነዘባለን። ዘመናዊ ብሔራዊ መንግስትና አስተዳደር የተቋቋመው ከምኒልክ ዘመን ጀምሮ መሆኑ የሚያከራክር ባይሆንም አገራችን አሁን ያላትን ቅርጽ ለመያዝ የበቃችው ከብዙ ሺህ ዘመን በላይ ብዙ መልኮችና ቅርጾችን ያካተተው የታሪክ ዘመን አሳልፋ ነው። እንደ ሌላው የዓለም ክፍል ሁሉ በአንድ ወቅት ወይም በሌላ አንድ ንጉስ ወይም የአገር መሪ የተወሰነውን ክፍል የማስተዳደር በተለያዩ አካባቢዎች የሚኖሩ ዜጎችን ወሮ የማስከበር ሂደቶች ተፈጽመዋል። ባንድ አካባቢ የሚኖረው ህዝብ ባንድ ወቅት አስከባሪ በሌላ ወቅት ገባሪ ሆኖ ኖሯል። ክልሎች ከጊዜ ወደ ጊዜ ሲሰፉና ሲጠቡ ቆይተዋል። ከሰሜን ንጉሶች ወደ ደቡብ በመዝመት ዜጎችን ወረው በማስገበር በስራቸው እንዳደረጓቸው ሁሉ ከደቡብም እንደ ኦሮሞውን ከስቃፌና ወይም እንደ ግራይ መሐመድ አይነቶች ወደ ሰሜን በመዝመት ግዛቶችን በቁጥጥራቸው ስር ለማድረግ ሞክረዋል። አማራው አጼ ቴዎድሮስ የዘመቱት በትግርኛ ወይም በኦሮምኛ ተናጋሪው ላይ ብቻ ሳይሆን በጎንደሩ፣ በጎጃሙ፣ በወሎና በሸዋ አማራ ላይ ነው። የትግራዩን አጼ ዮሐንስ ያስገበሩት አማራውን ወይም አፋሩን ብቻ ሳይሆን ትግርኛ ተናጋሪውንም ጭምር ነው። በዚህ የረጅም ዘመን የታሪክ ሂደት ብዙ ጦርነቶች ተካሂደዋል፣ ብዙ ልቂቶችም ደርሰዋል። ይሁን እንጂ የረጅም ዘመን የጦርነት ታሪክ የኢትዮጵያን ሕዝብ እርስ በርስ አጋምዶታል። በንግድ ግንኙነት፣ በሃይማኖት ማስፋፋት፣ በህዝብ ዝውውር፣ በስደት፣ በጋብቻ ወዘተ በህዝብ መካከል የተደረጉት እንቅስቃሴዎች ቋንቋ፣ ባህልና ልማዱ እንዲወራረስ አድርጓል። ይህ በህዝቦች መካከል የነበረው የረጅም ጊዜ መስተጋብር ለዛሬዋም ኢትዮጵያ መሰረት ሆኗል። ይህ የጋራ ታሪክና እርስ በርስ ግንኙነትና ትስስር በአንድነት በአገር አብሮ ከመኖር ከሚገኘው መሰረታዊ ጥቅም ጋር ተዳምሮ ነው ኢትዮጵያዊ ነን የሚለውን አገራዊ ስሜት በእያንዳንዱ ዜጋ ስነ ልቡና ውስጥ ሊፈጥር የቻለው። አገራችን ኢትዮጵያ ለኛ ለኢትዮጵያውያን የሰብእናችን፣ የክብራችን፣ የወጋችን፣ የባህላችን፣ የማንነታችን መግለጫ ነች። ዘመናዊ የመንግስት አስተዳደር እውን ከሆነባት ከ19ኛው ክፍለ ዘመን ጀምሮ ኢትዮጵያውያን በሰላምና በአንድነት ኖረዋል። ባድዋ የውጭ ወራሪዎችን መክተው የሀገራቸውን ነጻነት አስጠብቀዋል። በ1928 ዓ.ም ጣሊያን በወረረበት ጊዜም ኢትዮጵያውያን በቋንቋ፣ በዘር፣ በሃይማኖት የተከፋፈሉበት ሁኔታ ሳይሆን 5 ዓመት ሙሉ በጀግንነት በዋና መልኩ አንድ ላይ በመቆም ወራሪውን ጠላት
አስወግደዋል። የትግራይ ሆነ ያማራ የኦሮሞ ሆነ የወላይታ ያፋር ሆነ የጉምዝ ያዲያ ሆነ የሶማሌ ዜጎች ባንድነት የውጭ ጠላትን በመመከት አገሪቷን እንዳገር አቆይተዋል። ለዚህም ታሪክን መጥቀስና የአርበኞችን ስም መዘከር ይቻላል። ይህ በረጅም ጊዜ የተገነባው አገራዊ ስሜት በማናቸውም ጊዜ እንከንና እንቅፋት አልነበረውም ማለት አይቻልም። አንድነትን የሚያጎለብቱና የሚያጠናክሩ የሚያጋምዱና የሚያስተሳስሩ በርካታ ሁኔታዎች እንደመኖራቸው ሁሉ አንድነትን የሚያላሉ የአገሪቷን ሉዓላዊነት አደጋ ላይ ሊጥሉ የሚችሉ ሁኔታዎችም እንደነበሩ ታሪካችን የሚመሰክረው ነው። ሁሉም ብሔርና ብሔረሰብ በኩል ደረጃ መብቱ ተጠብቆለት ኑሯል ማለት አይቻልም። ጭቆናውን ያካሄዱት በስልጣን የነበሩት ጥቂት ግለሰቦች ቢሆኑም በከት ያሉት ብሔርና ብሔረሰቦች ተጨቆነው መቆየታቸውና ከዚህ ጭቆናም ለመላቀቅ ትግሎች ማካሄዳቸው የማንክደው የታሪካችን ገጽታ ነው። ኦሮሞውና በደቡብ ያሉ ብሔረሰቦች መሬታቸውን ተነጥቀው በፊውዳሎቹ በመበዝበዛቸው ምክንያት የመሬት ላራሹ ጥያቄ በወቅቱ የነበረው ተማሪዎችና ተራማጅ ዴሞክራሲያዊ ኃይሎችም ተነስቶ ትግል ተካሂዶበታል። ኦሮሞው በደቡብ ያሉ የተለያዩ ብሔረሰቦች አፋሩ፣ ሶማሌው፣ ትግሬው ወዘተ ኤርትራን ጨምሮ ባህላችንና ቋንቋችን ይከበር የራስን እድል በራስ የመወሰን መብታችን ይከበር በሚል ጥያቄ አቀረበዋል። ትግልም አካሂደዋል። በአጼውም ዘመን ሆነ በደርግ እንዲሁም በወያኔ በርካታ የብሔረሰብ እንቅስቃሴዎች ተካሂደዋል እየተካሄዱም ናቸው። የምዕራብ ሶማሌ ነጻ አውጪ ድርጅት፣ የነዋቆ ጉቱ እንቅስቃሴ፣ የነታደሰ ብሩ፣ የኦነግ፣ የኤርትራው፣ የወያኔ ወዘተ ሁሉ በብሔርና ብሔረሰብና በአጠቃላይ ጭቆና ላይ ተመስርተው የተካሄዱ የብዙ ኢትዮጵያውያንን ሕይወት ዋጋ ያስከፈሉ እንቅስቃሴዎች ነበሩ። እነዚህም ተቃውሞዎች በየጊዜው የነበሩ አገዛዞች ተገቢ መፍትሄ ሊሰጧቸው ባለመቻሉ ችግሩ ከመባባሱም ሌላ ለሀገሪቷ ህልውና ላይ ከፍተኛ አደጋ እንዲያንዣብብ አድርጓል። በ60ዎቹና በ70ዎቹ ዓመታት ወጣት ተማሪዎች እንዲሁም በኋላም በኢህአፓና በሌሎች ተራማጅ ድርጅቶች ውስጥ ተካተው ለስርዓት ለውጥ የታገሉት ወጣቶች የብሔር ጥያቄን አንስተው የብሔር ጭቆና ይወገድ፣ ለብሔርና ብሔረሰብ ጥያቄ ተገቢው ዲሞክራሲያዊ መልስ ይሰጠው የሚለውን አቋም የገፉት ጥያቄው ተገቢ መልስ ካላገኘ በኢትዮጵያዊነት ስሜት ላይና በአገሪቱ ህልውና ላይ አደጋ ያመጣል ከሚል ስጋት ካዘለ እምነት ነበር። የተራማጁ ክፍል ጥያቄ በዘመኑ በግራው ርዕዮተ ዓለም ንድፈ ሐሳብ ተሸፍኖ የነበረውን የጠባብ ብሔረተኛ አደጋን በቂ ትኩረት አለመስጠቱ ድክመት ቢሆንም በወቅቱ የችግሩን መኖር ማመልከቱና ተገቢ መፍትሄ እንዲሰጠው መታገሉ የሰጎን ፖለቲካ ለማይፈልጉ ሁሉ ትክክል ነበር። በተከታታይ የነበሩት አገዛዞች ጭቆናው ይወገድ፣ እኩልነት ይኖር ለሚለው የፍትህ ጥያቄ ተገቢ መፍትሄ ከመስጠት ይልቅ ተቃውሞውን ለማፈን የወሰዱት የኃይል እርምጃ ችግሩን አባባሰው እንጂ አልፈታውም። ከብዙ ዓመታት ጦርነቶች፣ ከበርካታ ወገኖቻችን ሕይወት መጥፋት፣ ከብዙ ንብረትና ሀብት መውደም በኋላ የኤርትራ መገንጠል እውን የሆነውና የአገራችን ሉዓላዊነት አደጋ ላይ እየወደቀው በአንድ በኩል በአገዛዞቹ ተፈጥሮ ባህሪና ጠባይ ሲሆን፣ በሌላ በኩል እንቅስቃሴውን እንመራለን በሚሉት ጠባብ ብሔረተኛ ድርጅቶች ከነበረው ጠባብ አመለካከት የመነጨ ነው። ጭቆናው ተወግዶ እኩልነት ሰፍኖ የሕዝብና የአገር አንድነት ሊጠበቅ ይችል የነበረው በዴሞክራሲያዊ የፖለቲካ ስርዓት ውስጥ ብቻ ነበር። የነበሩት አገዛዞች ደግሞ ከዴሞክራሲ ጋር የማይተዋወቁ አምባገነን አገዛዞች ስለነበሩ በየብሔርና ብሔረሰቦቹ የተነሳው የፍትህና የእኩልነት ጥያቄ መልስ ሊያገኝ አልቻለም። ችግሩን ለመፍታት በሚል በአምባገነን አገዛዞች የተወሰዱት የጦርነት መፍትሄዎች ችግሩን የበለጠ አባባሱት እንጂ ሊፈቱት አልቻሉም። ጦርነቶቹ በግንባር ቀደምትነት እንመራለን የሚሉትን ጠባብ ብሔረተኛ ድርጅቶችን ክንድ አፈረጠሙ እንጂ ተቃውሞው እንዲዳከም አላደረጉም። ከላይ እንደተጠቀሰው በተለያዩ ብሔረሰቦች መካከል ለዘመናት ሲወርድ ሲዋረድ የመጣ የቋንቋ፣ የባህል፣ የሃይማኖት፣ የልምድ፣ የጋብቻ ወዘተ መተሳሰርና መጋመድ ለዘመናት የሰረጸ ስለሆነ በየጊዜው በደልና ብሶት ቢኖርም በሕዝቦች መካከል ወደ መለያየት የሚያደርስ መሰረታዊ ምክንያት አልነበረም። በአገዛዞቹ የተፈጠረው በደልና ጭቆና በወቅቱ መልስ ሳያገኝ ቀርቶ ከጊዜ ወደ ጊዜ ከተከመረ፣ በገዢዎች ከተራገበና ከተባባሰ፣ የብሔረተኞች ፍላጎት ማሟያ ሆኖ ወደ መለያየት ሊያደርስ ይችላል። የእኩልነቱም ሆነ የፍትህ ጥያቄ የሚነሳውና የሚመለከተው ብዙሃኑን ዜጋ ቢሆንም ተቃውሞ መልክ ይዞ በተደራጀ መልክ የሚካሄደው በተወሰኑ ብሔረተኛነት ባጠቃቸው ቡድኖች ነው። አብዛኛው ጊዜ ተቃውሞውን በግንባር ቀደምትነት የሚመሩት የተደራጁ ቡድኖች ደግሞ ከህዝቡ ጥያቄ ይልቅ የሚታያቸው ስልጣን ይዞ የግል ጥቅምን መግፋት ስለሆነ በሚገነጠለው አካባቢ ራሳቸውን ስልጣን ላይ ለማቆየት ዋስትና እስካገኙ ድረስ መገንጠልን ይገፋሉ። ይህ በሌሎች አገሮች የደረሰ ነው። በእኛም አገር የኤርትራ መገንጠል በተግባር የዋለው በዚሁ ምክንያት ነው። አንዳንዶችም እንገንጠል ሲሉ የሚመኙት ይህንን ነው። አረመኔው ደርግ ከህዝብ ተነጥሎ ጉልበቱ በዛለበት ወቅት በለሴ ቀና ወያኔ በወታደራዊና ኃይል በባዕዳን ትብብር ስልጣን ሲይዝ በአገሪቷ ውስጥ መፍትሄ ይሹ ከነበሩት በርካታ ውስብስብ ችግሮች መካከል አንዱ የብሔርና የብሔረሰብ ጥያቄ እንደነበር ግልጽ ነው። ወያኔ ለጥያቄው መፍትሄ ይሆናል ብሎ ያቀረበው የቋንቋ ክልሎችን መሰረት ያደረገው ፌዴራል ስርዓትና በሕገ መንግሥት ተብዬው ውስጥ የተካተተው የመገንጠል መብት ችግሩን ከማባባስ አልፎ የአገሪቷን ህልውናና የሕዝቧን አንድነት ከምንጊዜውም በላይ አደጋ ውስጥ እንዲገባ ያደረገ ነው። ትግራይን ለመገንጠል ተመስርቶና ተንቀሳቅሶ የነበረው ወያኔ በወታደራዊ ኃይልና በባዕዳን ድጋፍ አገሪቷን በተቆጣጠረበት ወቅት ኢትዮጵያን ከፋፍሎና አዳክሞ በስልጣን ላይ ለመቆየት የሚያስችለው ሁኔታ መኖሩን ሲገነዘብ የመገንጠል አቋሙን አሸጋሸገ። ጠባብ መሰረት ያለው ቡድን ፍላጎቱንና አገዛዙን በብዙሃኑ ላይ እየጫነ ለረጅም ጊዜ በስልጣን ላይ ሊቆይ እንደማይችል ገና ከመጀመሪያው ግልጽ የሆነለት ወያኔ ስልጣን ላይ ለረጅም ጊዜ ለመቆየት የሚያስችሉትን ስልቶች መቀየስ ነበረበት። በምዕራባውያን ምክርና ትብብር ተግባራዊ እንዲሆኑ የቀረቡት ኤርትራን ከማስገንጠል በተጨማሪ የመገንጠልን መብት በሕገ መንግሥት ተብዬው ውስጥ ማካተትና አገሪቷን በቋንቋና በብሔር ክልሎች በመከፋፈል በመሪ ድርጅት የሚዘወር ስልጣን አልባ መብት አልባ የሆነ የቋንቋ ፌዴሬሽን መመስረት ነበር። የኤርትራ ጉዳይ በዴሞክራሲያዊ መንገድ ሕዝቡ ተወያይቶበትና ሐሳብ ሰጥቶበት ውሳኔም አሳልፎበት እንዲፈታ ከማድረግ ይልቅ ለመገንጠሉ ዋና ተከራካሪና ጠበቃ ሆኖ ለተባበሩት መንግስታት ድርጅት ደብዳቤ በመጻፍ ሻዕቢያ ኤርትራን እንዲገነጥል ተባብሯል፣ ኢትዮጵያንም አንድ አካሏ እንዲቆረስ ከማድረግ ጋር አለወደብም አስቀርቷታል። የመገንጠልን መብት የሚፈቅደውን አንቀጽ 39 ሕገ መንግሥት ተብዬው ውስጥ ወያኔ እንዲከተት ያደረገው በአንድ በኩል መገንጠልን የሚመኙ ብሔረተኛ ድርጅቶች ሁልጊዜም በህልም እንጀራ እንዲንቀሳቀሱ ለማድረግ ሲሆን፣ በሌላ በኩል ደግሞ የሀገሪቱ ህልውናና የህዝቦቹ አንድነት አደጋ ላይ መውደቁ የሚያስጨንቀው ወገን ያኔ ከሌለ ሀገሪቱ ትበታተናለች የሚል ስጋት ውስጥ ገብቶ በአገዛዙ ላይ የሚያደርገውን ተቃውሞ እንዲያለዝብ የተደረገ ተንኮል ነው። ሀገሪቱን በቋንቋ ክልሎች በመከፋፈል እንዲሁም በብሔረሰቦች መካከል የጥላቻ ምርት እንዲዘራ ያወጣውና በተግባር ያዋለው ፖሊሲ ደግሞ በተለያየ መንገድ ተሳስሮና ተጋምዶ የነበረው ህዝብ አንድነቱ እንዲላላ፣ ተነጣጥሎ እንዲዳከም፣ ለአገሩም ሆነ ለመብቱ በአንድነት ቆሞ ጠንካራ በትር በአገዛዙ ላይ እንዳያሳርፍ ለመከላከል የተጠነሰሰ ስልት ነው። ከዚህ ጋር ተያይዞ በየብሔረሰቡ ያሉት ብሔረተኛ ድርጅቶች ተጠናክረው የስልጣን ተቀናቃኝ እንዳይሆኑ ወያኔ ባንድ በኩል የራሱን ወታደራዊና የጸጥታ መዋቅር በየክልሉ ከማጠናከሩ ጎን ለጎን በጥቅም በሹመት የተደለሉ የተለጣፊ ድርጅቶች አባላትን አሰባስቦና የራሱ አሽከር ሎሌና ተባባሪ በማድረግ ተገንጣይም ሆነ ተቃዋሚ ሆኑ በህረተኛ ድርጅቶችን ከህዝቡ ለመነጠልም ሆነ በይዞታ እንዲዳከሙ ለማድረግ ሞክሯል። ይህም የፖለቲካ መረጋጋትን ለማስገኘት አንድ የተጠናከረ ድርጅት ብቻ ያስፈልጋል ከሚለው በ1982 ዓመተ ምህረት ሲሰነዘር ከነበረው የምዕራባውያን ምክር ጋር አብሮ የሚሄድ ስልት ነበር። በ1928 ዓመተ ምህረት ጣሊያን ከነደፈው የከፈፈል መልካም እድር ተገልብጦና ተስተካክሎ በቋንቋና በብሔረሰብ ላይ ተመስርቶ የተቀረጸው የብሔር ብሔረሰብ ፌዴሬሽን ባንድ በኩል ለተባሉት ብሔርና ብሔረሰቦች የሰጣቸው ይህ ነው የሚባል መብትም ሆነ ስልጣን የሌለ ሲሆን፣ በሌላ በኩል ግን ከረጅም ጊዜ ጀምሮ ተሳስሮ በነበረው በኢትዮጵያ ህዝብ አንድነት ላይና በአገሪቷም ህልውና ላይ ምንጊዜም ሊፈነዳ የሚችል ፈንጂ አብሯል። ክልሎቹ የተከለሉት በጥናት ላይ በተመሰረተ ሁኔታ እንዲሁም በህዝብ ፍላጎትና ይሁንታ ሳይሆን በአምባገነንነትና በማናለብኝነት ነው። 9 ከሚባሉት ክልሎች መካከል 4ቱ ማለትም የደቡብ፣ የጋምቤላ፣ የቤኒሻንጉል ጉምዝና የሐረሪ ክልሎች የተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች የሚኖርባቸው አካባቢዎች ናቸው። 4ቱ ደግሞ የትግራዩ፣ የአማራው፣ የኦሮሞውና የሶማሌ ክልሎች አንዱ ቋንቋ ተናጋሪ በቁጥር ቢበዛም ውህዳን የሆኑ ግን ቁጥራቸው ቀላል ግምት የማይሰጠው የሌሎች ብሔረሰብ አባላት አብረው የሚኖሩበት መሆኑ ግልጽ ነው። የቋንቋው ፌዴሬሽን ለየክልሉ ብሔርና ብሔረሰቦች ያመጣው ነገር ቢኖር የክልል ባለስልጣኖች በአዲስ መልክ በየክልሉ ያሉ ውህዳን ብሔረሰቦች አባላትን መጨቆንና ማሰቃየት ብቻ ነው። ወያኔ በክልሎች ውስጥ አስተዳደሩን በተለጣፊዎቹ አለዚያም በቀጥታ በካድሬዎቹ አማካይነት የሚያካሂድ ሲሆን የክልሉንም ንብረት ሆነ ሀብት በቀጥታ የሚበዘብዝበትን መንገድ አመቻችቷል። ለምሳሌ መሬት በመንግስት ቁጥጥር ስር እንዲውል በሕገ መንግስት ተብየው ደንግጎ በፌዴራል መንግስትም ስም በየክልሉ ያለውን መሬት እንዳሻው እየቸበቸበ ከፍተኛ ሀብት በማካበት ላይ ይገኛል። ተለጣፊዎቹ ግንባር ቀደም ድርጅት ነኝ ከሚለው ከወያኔ ጋር በማበር የጥቅምና የስልጣን ተጋሪ ሆኑ እንጂ የየትኛውም ብሔረሰብ አባላት በወያኔና በተባባሪዎቹ ከመጨቆንና ከመበዝበዝ ያመለጠ የለም። የክልል ፌዴሬሽን በሀገሪቱ ልዕልናና በህዝቦቹ አንድነት ላይ ያመጣው ጠንቅ ግን ቀላል ግምት ሊሰጠው የሚችል አይደለም። ክልሎች ሲፈጠሩ እያንዳንዱ የክልል ባለስልጣን በክልሉ ያሉ ውህዳን ብሔረሰብ አባላትን ጠርጎ የሚያስወጣ መብት ያለው አይነት ስሜት በመፍጠሩ በበደኖ፣ በአሰቦት፣ በአርባ ጉጉ፣ በአሰሳ፣ በኦጋዴን፣ በአዋሳ፣ በጋምቤላና አሁን ደግሞ በቤኒሻንጉል ወዘተ በአማራውና በሌሎች ብሔረሰቦች ላይ የደረሱ እልቂቶች ሊደርሱ ችለዋል። የእኩልነት ጥያቄ መመለሱ፣ በራስ ቋንቋ የመናገሩ፣ የራስ ባህል ልማድ ወዘተ የማዳበሩ ክስተት የአንድነትንና የአብሮ መኖር ስሜትን ማጠናከር ሲገባው የጥላቻና የጎሳ ስሜትን እንዲፈጠር ከብሔረተኞች ግፊት እየተደረገ ነው። በከፍተኛ ትምህርት ተቋማት የሚማሩ ወጣቶች ከሌላው የህብረተሰብ ክፍል በተሻለ ሁኔታ እውቀት የገበዩ ያገርና የወገን ፍቅር ሊያንገበግባቸው የሚገባ ለህዝቦች አንድነትና እኩልነትን ቅድሚያ ሰጥተው ኃይላቸውን አስተባብረው ባምባገነኑ አገዛዝ ላይ መተሰማ ሳረፍ ሲገባቸው በዘርና በቋንቋ ወገን ሲለያዩ በማይረባ ምክንያት በየጊዜው ሲጣሉ ሲደባደቡ መታየታቸው የከፈፈሉ ጠንቅ ምን ያህል ስር እየፈደደ የመጣና አደገኛም ደረጃ መድረሱን የሚያመለክት ነው። ባለፉት 20 ዓመታት ይህ አካባቢ ወይም ይህ ወሰን ለኔ ይገባኛል የሚሉ ጥያቄዎችን በማንሳት በተለያዩ ብሔረሰቦች መካከል የተካሄዱት ደም መፋሰስን ያስከተሉ ግጭቶች፣ በቋንቋና በጎሳ ላይ የተመሰረተው ፌዴሬሽን ያስከተለው ሌላው ጠንቅ ነው። የህዝብ መብት ተረጋግጦ የህግ የበላይነት ዴሞክራሲና ነጻነት እውንስ ካልሆነ ድረስ አገራችን ውስጥ ያሉት ልዩ ልዩ ችግሮች እየተባባሱ መሄዳቸው ግልጽ ነው። የከፈፈል ፖሊሲን በመዘርጋት ወያኔ ለተወሰነ ጊዜ የስልጣን እድሜ ቢያገኝም ህዝብ ካመረረና ካመጸ ደግሞ ባጭር ጊዜ ውስጥ ሊወገድ እንደሚችል የሀገራችንም ሆነ የሌሎች ሀገሮች ታሪኮች ያረጋግጡልናል። የከፈፈሉ ጠንቅ ወያኔ ሲወገድ ምን አይነት መልክ እንደሚይዝ መተንበይ ባይቻልም አደጋውን ግን ማቃለል አይቻልም። ስለሆነም ምን መደረግ አለበት የሚለው ጥያቄ መልስ ፈላጊ ነው። ያፓ ከዚህ በፊት በተደጋጋሚ በዚህ በኩል አቋሙን የገለጸና ያብራራ ሲሆን የችግሩን አሳሳቢነት በመረዳት አሁንም በማያዳግም ሁኔታ ግልጽ ማድረግ ይሻል። መልሱም አመለካከትን ከማስተካከል ጀምሮ በተግባራዊ እንቅስቃሴዎች መፍትሄዎችን የመሻትና የረጅም ጊዜና ያጭር ጊዜ ተግባራትን ማከናወን ያካትታል። በመጀመሪያ ደረጃ መታወቅ ያለበት ጥያቄ በሀገራችን ብሔርና ብሔረሰቦች የእኩልነት ጥያቄ ቢያነሱ በራሳቸው ቋንቋ የመናገር የራሳቸውን ባህል የማዳበር በአካባቢያቸው ራሳቸውን በራሳቸው የማስተዳደር ጥያቄ ቢያነሱ ተገቢ ጥያቄ መሆኑና መልሱንም የይስሙላ ሳይሆን በተገቢው መንገድ ዴሞክራሲን መሰረት አድርጎ በስራ ላይ ማዋል አስፈላጊ መሆኑን መረዳት ያስፈልጋል። የእኩልነትና የፍትህ ጥያቄዎችን የሚያነሱ ብሔር ብሔረሰቦች በጥላቻ የታጠሩ መገንጠልንም ሁሉ የሚሹ ናቸው ማለትም አይደለም። በአርባ ጉጉም ሆነ በበደኑ የደረሰውን እልቂት ያስቆሙ ዜጎች ከተፈናቀሉበት ቀያቸው እንዲመለሱ ያደረጉ ለረጅም ጊዜ ከሌሎች ጋር አብረው የኖሩ የኦሮሞ አዛውንት አባቶች እናቶች መሆናቸውን ማስታወስ ያስፈልጋል። ስለሆነም የብሔርና ብሔረሰብ ጥያቄዎች እንደሌሉ በብሔርና በብሔረሰቦች በኩል የእኩልነት ጥያቄ መነሳቱ ተገቢ እንዳልሆነ የሚመለከቱ ዜጎች አመለካከታቸውን ማስተካከል ያስፈልጋቸዋል። በአንጻሩም የብሔር ብሔረሰቦችን የፍትህና የእኩልነት ጥያቄ በመለጠጥ ከመገንጠል ጋር አያይዘው ጥያቄውን የራሳቸው ፍላጎትና ዓላማ ግብ መምቻ ለማድረግ የሚንቀሳቀሱ ቡድኖች የእኩልነት ጥያቄ ከተመለሰ በብሔርና ብሔረሰቦች መካከል ወደ ልዩነት የሚያመራ መሰረታዊ ቅራኔ አለመኖሩን መረዳት ይኖርባቸዋል። እንደ ኢትዮጵያ የመሰሉ የብዙ ብሔርና ብሔረሰብ ያሉባት አገር ውስጥ የፌዴራል ስርዓት ተቃሚነት ቀላል ግምት ሊሰጠው የሚችል አይደለም። ይሁን እንጂ የፌዴራል የአስተዳደር ክልሎች ሁሌም ቋንቋን ወይም ብሔርን መሰረት ባደረገ መከለል አይኖርባቸውም። በጥናት በውይይትና በመግባባት መጨረሻም በህዝብ ይሁንታ መደረግ ይኖርበታል። የትኛውም ቋንቋ ተናጋሪ የትኛውም ብሔረሰብ ብሔር አባል የሆኑ ኢትዮጵያውያን በየትኛውም የኢትዮጵያ ግዛት ውስጥ የመኖር ቤተሰብ የመመስረት የመስራት ወዘተ መብታቸው የተከበረና የማይገረሰስ ነው። ይህ በሁሉም ዜጎች ዘንድ ግንዛቤ ማግኘት ያለበት መሰረታዊ ጉዳይ ሲሆን በዴሞክራሲያዊ ስርዓት ውስጥ ህዝብን እወክላለሁ የሚል መንግስት የህዝብን መብት በማስከበር በኩል ካሉበት ኃላፊነቶች መካከል ዋነኛው ነው። የብሔረሰቦች የእኩልነትና የፍትህ ጥያቄ በትክክል ሊመለስ የሚችለውም ሆነ ማዕከላዊ የፌዴራል አስተዳደር የአካባቢው አስተዳደሮች ተግባራቸውና የስልጣን ክፍፍላቸው ሚዛኑ ተጠብቆ አገራችንም ህልውናዋና የግዛት አንድነቷ ተከብሮ ሁሉም ዜጋ በእኩልነት በሰላምና በብልጽግና ሊኖር የሚችለው መሰረታዊ የሆኑ የህዝብ መብቶች የተከበሩበትና የህግ የበላይነት የሰፈነበት ዴሞክራሲያዊ ስርዓት ሲኖር ተረድቶ ሁሉም ህዝብ ሁሉም ብሔርና ብሔረሰብ በአገራችን ላይ የተጫነውን የወያኔ አምባገነን አገዛዝ በተባበረ ክንድ ለማስወገድ የረቀቀ ስልት መቀየስና ተጨባጭ ትግሎችን ማድረግ ይጠበቅበታል። ወያኔ የዘረጋብንን የከፈፍል መረብ ልንበጣጥስም ሆነ ያጠመደብንን የመበተን ፈንጅ ልናመክድ የምንችለው ያንዳችን ቁስል ለሁላችንም ሲሰማን ያንዱን በደልና ብሶት የሁላችንም ማድረገን ስንወስድ ነው። በዚህ በኩል በቅርቡ በሙስሊም ወንድሞቻችንና በክርስቲያኑ መካከል እየተደረገ ያለው ትግል አጋርነት በቤንሻንጉልም ሆነ በጋምቤላ በአማራው ላይ ተወሰደውን የዘር ጠረጋን አስመልክቶ በሁሉም ወገኖች እየተሰማ ያለው የጋራ ተቃውሞ እንዲሁም ልዩ ልዩ ጊዜ በተለያዩ ብሔረሰብ አባላት ላይ ሲወሰዱ የነበሩትን በኃይል የማፈናቀል እርምጃዎች የተለያዩ ብሔረሰብ አባላት አጥብቀው ሲኮንኑ መደመጣቸው ወደ አንድነት የሚያመጣና የሚያበረታታ እንቅስቃሴ ነው። በቋንቋ በብሔር ወዘተ ልዩነት ላይ ተመስርተው የሚደረገው ግጭቶችን ለማጥፋት በተለያዩ የብሔረሰብ አባላት መካከል አንድነት እንዲፈጠር ለማድረግ ከፍተኛ ጥረት መደረግ ሲኖርበት ከዚህ ጋር ተያይዞ በስልጣን ላይ ያለውን የወያኔ ቡድን ከትግራይ ብሔረሰብ አባላት ጋር ደብልቆ የመመልከቱና በዚያ ላይ ተመስርቶ ጥላቻ የማስፋፋቱን እንቅስቃሴ መወገድ እንዳለበት መገንዘብ ያስፈልጋል። የጠባብ ቡድን በትግራይም ጭምር ህዝባዊ መሰረት የሌለው የትግራይም ህዝብ እንደሌለው ኢትዮጵያ ህዝብ በዚህ ጠባብ ቡድን የሚረገጥና የሚጨቆም መሆኑን ተገንዝቦ ከትግራይ ህዝብ ጋር የትግል አንድነት መመስረት ወሳኝ መሆኑን ማመን ይገባል። ልዩነታችን ጌታችን ነው። ኢትዮጵያዊነትም የጋራ ቅርሳችን ነው። ይህ የጋራ ታሪካዊ ቅርስ እንዳትገልጥ በየጊዜው ውሃ ካልጠጣ ካልተቆጠቆጠ ይተወልጋል፣ ይደርቃል፣ ይሞታል። የጋራ ቤታችን ጌታችንና ቅርሳችን የሆነውን አንድነታችንን ኮትኩተን ካላለመለም በጋራ የመኖር በሰላም የመኖር በጋራ የመበልጸቅ በጋራ የማደግ ተስፋችን ይሟጠጣል። ስለሆነም የጋራ ቤታችንን በጋራ ጥረታችን እንጠብቀው። በእኩልነት ላይ በተመሰረተ አንድነታችን የኢትዮጵያ ሉዓላዊነት ይከበራል፣ እናሸንፋለን።
God bless you. You don't have to pass.